የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
እንዴት ከርማችኋል? ዛሬም እንደ ወትሯችን በቀጠሯችን መተናል። እናንተም የእሷ ድምፅን ለመስማት ሰብሰብ ብላችኋል ብዬ ተስፋ አደርጋለሁ። ሳምንት ካሰማናችሁ ለማስታወስ
ወንድ ለኔ እንደዛ ነው። ግን ያው በጾታም ብቻ ይገኛል። ስለተወለድ ወንድ ሆነሽ ሴት ሆነሽ ትወለጃለሽ።
በዚህ ሳምንትም ከየሷ ድምጽ ወደ እናንተ ከመደርሱት መካከል
ከዛ በኋላ ዩኒቨርሲቲ ውስጥ ገባው ተመራቂ ተማሪዎች ጋር ነው ዶርም የተሰጠኝ። የጥሩ አጋጣሚ አልነበረም።
እስከ ፍጻሜው ጠብቁን። ሁሉም የእናንተን ጆሮና ልቦና እየጠበቁ ነው። ቤተሰብ የሁሉም ነገር መሰረት ነው። በጥሩ ቤተሰብ ውስጥ የታነጸ ልጅ ወደ ማህበረሰቡ ሲቀላቀል ነገሮችን በሚዛናዊነት የሚያይ፣ ከቤተሰቡ የወረሰውን መልካም ስነ ምግባር ወደ ማህበረሰቡ የሚያጋባ፣ ለማህበረሰብ እንዲሁም ለሀገር እድገት የበኩሉን አስተዋጽኦ የሚያበረክት ነው። እስኪ እንደ አንድ ቤተሰብ ወይም ደግሞ ማህበረሰብ ለሴቶች እኩልነት መብት እንዲሁም እኩል ተሳትፎን ለማረጋገጥ ይህንን አበርክቻለሁ የምትሉት ካለ አካባቢያችሁ ካሉ ሰዎች ጋር ተወያዩ። ለኛም በተንቀሳቃሽ የስልክ መስመራችን እየደወላችሁ ንገሩን። የተንቀሳቃሽ ስልካችን ቁጥር 0977 11 0077 ነው። ለጊዜው በሙዚቃ ረፍት እናድርጋችሁና ተመልሰን እንመጣለን።
بتف مالدا فكاس كيردا بدر كوف طاطل يا يات من ياتال اسبالو تني جبالكا ليليتو سكينيدا فكران تاس كغوني يباكن علاينه بين مانشي لينا ساداش جنكنيا
ከሙዚቃው ተመልሰን ተገናኝተናል። ባነሳውት ሐሳብ ላይ ጥሩ ውይይት እንዳደረጋችሁ ተስፋ አደርጋለሁ። ያላችሁን ሐሳብ አስተያየት ለኛም ብታካፍሉን ደስታችን ነው። የተንቀሳቃሽ ስልካችን ቁጥር 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። ለእናንተ እንዲመጥን እንዲስማማ አድርገን መልሰን እናሰማችኋለን። በዛሬው ጉዳያችን ላይ ማለትም በጾታ እኩልነትና ፍትሐዊነት ላይ የቤተሰብ ብሎም የማህበረሰብ ሚና ምንድነው ስንል የራሷን የህይወት ተሞክሮ እንድታጋራን ከኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ወጣት ማርታ ዘነበን ጋብዣታለሁ። ማርታ በማህበሩ ውስጥ የፕሮግራሞች አስተባባሪ ሆና እየሰራች ነው። የጾታ እኩልነትንና ፍትሐዊነትን ለማመቻቸት እና ለመፍጠር የቤተሰብ ብሎም የማህበረሰብ ድርሻ ምንድነው በሚል ውይይታችንን ጀምረናል።
ግንባር ቀደም የሆኑት ማህበረሰብን ማስተማር፣ ግንዛቤ ማስጨበጥ፣ በተለይ ደግሞ ሴቶችን ማብቃት እና ሴቶችን ማህበራዊ አውድ ውስጥ የውሳኔ ሰጭነት ሚና እንዲጫወቱ ማበረታታት መፍቀድ፣ ከዛም በተጨማሪ የሴቶችን ጫና ሆነ ጉዳዮች ለመረዳት ራስን ክፍት ማድረግ ብሎም የሴቶችን መብት እንደ ሰብአዊ ጉዳይ እውቅና መስጠት መጎትኮት መንግስት እውቅና እንዲሰጣቸው በህግ ማዕቀፍ ውስጥም እንዲካተቱ ማድረግ ያስፈልጋል። ከዛ በተጨማሪ ማህበረሰብ ለሴቶች የትምህርት እድል፣ የጤና አጠባበቅ እድሎች፣ ኢኮኖሚ እድሎች የማግኘት መብቶቻቸውን የሚጠበቁበትን ስርዓት እንዲፈጥሩ በፖሊሲዎች ጭምር እንዲታቀፉ ማድረግ፣ ጾታዊ ጥቃትን መከላከል።
አንቺ አሁን ያለሽበት ቦታ ለመድረስ ቤተሰብሽ ወይም ደግሞ አካባቢሽ ላይ ያሉ ሰዎች ምን አበረከቱልሽ?
ቤተሰብ ያበረታታኝ ነበር፣ ይደግፈኝ ነበር። የአንበሳውን ድርሻ የሚወስደው አባቴ ነው። በጣም ዘመናዊ አስተሳሰብ ያለው ሰው ነው። ሰፈር ውስጥ ሴቶችን ሲደግፍ ሲያበረታታ ነው የሚስተዋለው በአብዛኛው ጊዜ። እናቴ ለምሳሌ በትምህርት እንድትገፋ በጣም ያበረታታት ነበረ። ስራዎችን ያግዛት ነበር፣ ልብስ በማጠብ፣ የልጆችን ገላ በማጠብ፣ ልጆችን በመንከባከብ፣ ወጥ ድረስ የመስራት፣ ልጆችን ሙያ ማስተማር ሁሉ ድረስ ይሄድ ነበረ። ተምረን ራሳችን እንድንችል ሁሌ ማታ ማታ የሚነግረን ነገር በትምህርት ራሳችሁን ገፍታችሁ በኢኮኖሚ ራሳችሁን ካላበለጸጋችሁ ሸሚዝ ተኳሽ ሆናችሁ ትቀራላችሁ ይለን ነበረ። የወጥ እንጨት ሾፌር ሆናችሁ ትቀሩ ነበረ። ለማስተላለፍ የፈለገው መልእክት ሴቶች በአብዛኛው በቤት ውስጥ ስራ፣ በቤት ጽዳት፣ ምግብ በማብሰል፣ ልጆችን በመንከባከብ ጊዜ በሚወስድ ስራ እንዲጠመዱ፣ እሱም በአብዛኛው ዋጋ የማይሰጠው ገንዘብ የማያስገኝ ስራ እንደሆነ ገና ከልጅነታችን ውስጥ ለማስረጽ የሞከረበት መንገድ ነው። ከቤተሰብ ቀጥሎ የማህበረሰብ ደሴ ነው ያደግኩት። ትምህርት ቤት ውስጥ አስተማሪዎች አይደግፉን ነበረ። ምክንያታዊ ማመቻቸቶችም ያደርጉልኝ ነበረ ከአካል ጉዳት አኳያ እና እስከ 12ኛ ክፍል ድረስ ይሄ ነው የምለው እንቅፋት አልደረሰኝም። ከዛ በኋላ ደግሞ በየአመቱ እኔንም አባቴንም ሸልሙ ነበር። እሱም በጣም አቴንሽን እንደሚሰጠ ልጆች ስለሚያውቁ እሱን ኢንካሬጅ ያደረጉ ነበረ።
ምን ምን ያደረጉልሽ ነበር እስቲ ትምህርት ቤት ውስጥ የነበረውን ድጋፍ?
አሁን ለምሳሌ ሰልፍ መኖር ቢኖርበት ብዙ እንዳልቆም ሰልፍ እንዳልሰለፍ ያደርጉኝ ነበር። ግቢዎችን ማጽዳት አይነት ነገሮች ነበሩ። በእኔ አቅም የሚመጥን መንገድ ያደርጉልኝ ነበረ። በሞራል ይደግፉን ነበረ።
እንዳንቺ አይነት የአካል ጉዳት ያለባቸው ሴቶች ነበሩ?
ትዝ የሚለኝ አንድ ክራንች የሚጠቀም ልጅ ነው አንደኛ ደረጃ ድረስ። ግን ሁልጊዜም የሚገርመኝ ነገር ሁለታችንም የእንቅስቃሴ ጉዳት ነበር እንጂ የነበረብን አይነ ስውራ ላይም ነበር፣ ሌሎች የአካል ጉዳቶችን ስብጥር አላይም። እና ሁልጊዜ ለምንድን ነው ብዬ ጠይቅ ነበር። ከዛ ባህር ዳር ነው የሄድኩት ዩኒቨርሲቲ ጆይን ላደርግ ማለት ነው። ዩኒቨርሲቲም እንደዚሁ ምክንያታዊ ማመቻቸቶች ነበሩ። ምንድን ነው ለምሳሌ ሶስተኛ ፎቅ ነበር የደረሰኝ ዶርም። እውነት ነው ያስቸግራል ሶስተኛ ፎቅ መውጣት። ያ ሁል ጊዜ ምክንያታዊ ማመቻቸቶች ስናደርግ ሁል ጊዜ ፈቃደኝነትን መጠየቅ ያስፈልጋል። ምንድን ነው የተደረገው? ያኔ ሶስተኛ ፎቅ ነበረ፣ ወደ ምድር እንድወርድ ነው የተደረገው። ግን ምን ነው ኮንሲደር ያላረጉት? ብቻዬን ነበርኩኝ፣ ከባጆቼ ተነጥዬ ነው። ለብቸኝነት ይዳርግሻል። ከባድ ጊዜ ነበረ። ያው ብዙ ጊዜ ሄዳለሁ ወደ እነሱ ዶርም፣ ወደ ጓደኞቼ። የጥሩ አጋጣሚ አልነበረም። ከዛ በኋላ ወጣሁኝ። ስወጣ በምህንድስና ፊልድ አካል ጉዳተኛ ሴት ማህበረሰቡ የሚቀበለው ነገር አይደለም። ስለዚህ ብዙ ጊዜ ሰዎች ይገምታሉ ተመረቅኩበትንና ጸሐፊ፣ ሂሳብ ያዥ፣ አይ ምህንድስና ለምን ተማርሽ? ባይሆን እንደዚህ ብትሆኝ ነው የሚልሽ ማህበረሰቡ በጣም ያናደዳል። ለምንድን ነው እንደዛ የሚሉት? በእርግጥ የግንዛቤ ጥረት እንደሆነ አውቃለሁ። ስራ ከጀመርኩ በኋላ ጸሐፊ ነሽ፣ ይሄም ትልቅ ቻሌንጅ ነው እና ብዙ ጊዜ እሞግታለሁ፣ እንዴ ምን ማለት ነው? አካል ጉዳተኛ መሀንዲስ መሆን አይችልም? ከዛ በኋላ ነው የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ነው እና ያኔን የመጣሁት። እዚህ ስመጣ በጣም ደስ ይላል። ሻይ ቡና ጠጡ ፕሮግራም አለ እና እዛ ፕሮግራም ላይ የአካል ጉዳተኛ ሴቶች ጉዳዮች ይነሳሉ። ይሳቃል በጣም። ያየሁት ነገር ምንድን ነው? ተቀብለውሽ ነው በቃ ዩ አር ፓርት ኦፍ አወር ኮሚኒቲ። በህይወት ውስጥ በጣም አስፈላጊ ነው የምለው የህይወቴ ፓርት ምንድን ነው? የህይወቴ ክፍል ምንድን ነው ብሎ እዛ ላይ ማተኮር ያስፈልጋል እና ጽናት ወጥነት ያስፈልጋል እና በህይወቴ ውስጥ እኔ ሁሉ ጊዜ ሞጥ ነኝ። ምንም አይነት ሁኔታዎች ውስጥ ብገባ ቅድሚያ ሰጣለሁ ላልኩት የህይወቴ አካል ወይም የህይወቴ ክፍል ቅድሚያ ሰጣለሁ፣ ትኩረቴንም አልሰጥም።
ያንን የምታገኙን የነበረውን ድጋፍ አንቺ ደግሞ አሁን ያለሽበት ደረጃ ሌሎችን ለመደገፍ የተመቻቸ ነው አይደለ? በብዙ አጋጣሚዎች ሴቶችን ታገኛለሽ፣ አካል ጉዳተኛ የሆኑ ሴቶችን ታገኛለሽ፣ ያልተማሩ ሴቶችን ታገኛለሽ ምናምን። እነሱ እንዲበቁ የጾታ እኩልነት እንዲኖር ምንድን ነው የምታበረክቸው አስተዋጽኦ ወይም እያደረግሽ ያለው ነገር ምንድን ነው?
አንዱ አድቮኬሲ ወይም ጉትጎታ ነው። የስርዓት ለውጥ ያስፈልጋል። የአካል ጉዳተኛ ጉዳዮች፣ የሴት ጉዳዮች፣ የሰብአዊ መብት ጉዳዮች ናቸው። እውቅና ሊሰጣቸው ይገባል። ከዛ በኋላ ደግሞ ሴት ሲሆኑ አካል ጉዳተኛ ሲሆኑ የሚደርስባቸውን ጫና እንደ አካል ጉዳተኛ ሴት እረዳለሁኝ። ግንዛቤ ለማስጨበጥ ማህበረሰብ ውስጥ ገብተን እንሰራለን፣ ከከተማ እስከ ገጠር ድረስ። ለምሳሌ አምቦ ገጠራማ ገጠሮች ቦታ እንሄዳለን። በዚህ ደግሞ ወደ መሀል ሜዳ፣ ጎንደር፣ ጅማ የተለያዩ ቦታዎች እንሄዳለን። ከሱ በተጨማሪ ግን እንደ ሴት አካል ጉዳተኛ እንደ ግለሰብ አካል ጉዳተኛ ጓደኞቼ፣ እህቶቼ እኔ ያገኘሁትን እድል እንዲያገኙ እጥራለሁ። መረጃ ሰጣለሁ፣ መንገዱን አሳያለሁ እና የመሳሰሉን። በቅርብ እንኳን አሁን ስኮላርሽፕ እድል እንዲያገኙ ጠብር ገፍ እያልን ነው። ከዚህ በተጨማሪ ደግሞ በኢኮኖሚ እንዲበቁ የስራ እድሎችን በመፍጠር በገቢ ማስገኛ እና በመሳሰሉት ኤንጌጅ እናደርጋለን አደርጋለሁ ማለት ነው።
ከሰራሻቸው ስራዎች ውስጥ ይህንን ሰርቻለሁ የምትይው ነገር ካለ እስቲ?
አንዷ የስራ ባልደረባዬ ጎንደር ውስጥ ነው የምትኖረው፣ ዲግሪ ያላት ማስተርሷን በአኒማል ብሪዲንግ ሰርታለች። የስራ እድል ግን አላገኘችም ነበረ ለረጅም ሰዓት። በጎ ፈቃደኛ ነበረች የኛ ድርጅት ውስጥ ለስድስት ወር። ከዛ በኋላ ወደ ማህበራችን አምጥተናት የስራ እድል አግኝታ በቃ እየተደጋገፍን አብረን ወደ ላይ እናድጋለን ማለት ነው።
የስራ ተጾታን እኩልነት እና ፍትሐዊነት ለማስፈን የቤተሰብ ወይም የማህበረሰብ ድጋፍ ወይም ሚና ምን ይመስላል ይላል የዓለም እውነታዎች?
የሴቶች እኩልነት እንቅስቃሴ የተጀመረው ከግብጽ ነው ይባላል። ሆኖም ግን ከዛ በኋላ ከፍተኛ ቁጥር ያለው በጽሁፍም የተደገፈ ታሪክ ላይ የተጻፈው ግን ከሁለተኛ ዓለም ጦርነት በኋላ አውሮፓ ውስጥ የተደረገው እንቅስቃሴ ነው። በተለይ ምርጫ መምረጥ እንችላለን እውቅና ይሰጠው የሚል እንቅስቃሴ ነው እና ያን ጊዜ የተንቀሳቀሱት ሴቶች ይታሰሩ ነበረ፣ ብዙ ስቃይ ይደርስባቸው ነበረ። አፍሪካ ለሴቶች እኩልነት እንግዳ አይደለችም ይላል። ለምንድን ነው? ብዙ ንግስቶች ነበሯት፣ ነጋዴዎች ነበሯት፣ ፖለቲከኞች እና የተለያዩ ቦታዎች ላይ ሴቶች በዛ ውስጥ ተሰማርተው ይኖሩ ነበር፣ ተጽዕኖ ፈጣሪዎችም እንደሆኑ ያትታል። ሆኖም ግን ከቅኝ ግዛት በኋላ እንደገና ወደ ኋላ የተመለሰበት ሁኔታ እንዳለ ነው የምንረዳው። ብዙ ለውጦች አሉ፣ መበረታታት ያለባቸው ለውጦች አሉ። ሆኖም ግን ያን ለውጦች ግን በሀገራችን እውነታ ሲመዘን የኛ ሀገር በጣም ወደ ኋላ እንደቀረ ነው የሚያሳየው። በተለይ ደግሞ ጾታዊ ጥቃት ላይ ያለው በጣም አሳሳቢና ኋላ የቀረ እንደሆነ ያሳያል።
የእሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን የማርታ ዘነበን የህይወት ተሞክሮ ሰምተናል። ማርታ እንደነገረችን ሴቶች በውሳኔ ሰጭነትም ሆነ በሌሎች ማህበራዊም ሆነ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እኩል ተሳትፎ እንዲኖራቸው የቤተሰብና የማህበረሰብ ድርሻ ትልቅ ነው። ማርታ ከቤተሰቧና ከመምህራኖቿ እንዲሁም ካደገችበት ማህበረሰብ መበረታታትንና ድጋፍን በማግኘቷ አሁን ያለችበት ቦታ ደርሳለች። እናንተስ በአካባቢያችሁ ሴቶች የሚገባቸውን ቦታ እንዲያገኙ ምን እያደረጋችሁ ነው? ልምዳችሁን በተንቀሳቃሽ ስልካችን አካፍሉን።
በ0977001177 ላይ ሴቶች ከሚገጥሟቸው አድሎ ማግለልና የተለያዩ ጫናዎች ወጥተው ለተሻለ ህይወት እንዲበቁ የቤተሰብ ብሎም የማህበረሰብ ሚና ወሳኝ ነውና ሁላችንም ኃላፊነታችንን እንወጣ። ዛሬ ባነሳነው ጉዳይ ላይ የራሷን ተሞክሮ ያካፈለችንን የዛሬዋን እንግዳይን ማርታ ዘነበን በእናንተ ባድማጮቼ ስም ከልብ ነው የማመሰግነው። የሙዚቃ ግብዣ አለኝ ለአድማጮቼም ለእንግዳ ወደ የሙዚቃ ግብዣዬ እንደወደዳችሁ ተምነቴ ነው። አሁን ደግሞ የጾታ እኩልነትንና ፍትሃዊነትን ለማምጣት የቤተሰብ ብሎም የማህበረሰብ ሚና ምንድነው ስንል እንግዳ ጋብዘናል። እንግዳችን ጋር ሴቶችን ለማብቃት የቤተሰብ ብሎም የማህበረሰብ ሚና ምን ምን እንደሆነ እንዲሁም ሌሎች ጉዳዮችን ተወያይተናል።
ስሜ ማህደር ዳዲ ይባላል። የተምራን ጊዜያዊ ስራ አስኪያጅ ነኝ። እንግዲህ የቤተሰብና የማህበረሰብ ሚና ከማንም ሚና በላይ ነው ብዬ አስባለሁ። ከመንግስት፣ ከሲቪል ማህበረሰብ፣ በዚህ ዙሪያ ከሚሰሩ ማንኛውም ድርጅቶች የቤተሰብ ሚና ከፍተኛ ነው ብዬ አስባለሁ። ያው የመጀመሪያ ልጆቻችን የምናሳድግበት መንገድ ለወደፊት ማንነታቸው ትልቅ አስተዋጽኦ አለው። ሴት ልጅ እንዴት እያደረግን ምን አይነት ኮንፊደንስ እንዲኖራት እያደረግን ነው የምናሳድገው? ምን አይነት መንገድ ሳመቻችተናል? አስተምረናታል ወይ? ለትምህርት የሚያስፈልጉ ማቴሪያሎችን አሟልተናል ወይ? ጊዜ ሰጥተናታል ወይ? እንድታጠና ስታጠናና ጥሩ ውጤት ስታመጣ የሚያበረታታ ምን አይነት ነገር ሰጥተናታል? እንዳጠቃላይ ያለው አካባቢያዊ ሁኔታ ለሷ ስነ ልቦናዊ እድገት ያላትን ሁኔታዎች እንዴት አድርጎ ቀርጾታል የሚለው ትልቅ ሚና አለው ማለት ነው።
አንድ ማህበረሰብ ውስጥ ሴቶች በቅተዋል ማለት የምንችለው ምን ምን ነገሮችን ማየት ስንችል ነው?
ምን ያህል የተማሩ ሴቶች አሉን፣ በምን ያህል ደረጃ የሚለው አንዱ መለኪያ ይሆናል። ሌላኛው ያላቸው የስነ ልቦና ብቃት ምን ያህል ነው፣ በራሳቸው ላይ የመተማመን ችሎታቸው፣ ራሳቸውን የመግለጽ መሪ ነኝ ብሎ የማመን ወደፊት ለፊት የመምጣት ስነ ልቦናዊ ብቃታቸው ምን ያህል ነው፣ ኢኮኖሚያቸው ምን ያህል ነው፣ ራሳቸውን ችለዋል ወይ፣ ማህበረሰባዊ ግንኙነታቸው ምን ይመስላል። እነዚህ ነገሮች አንዲት ሴት በቅታለች ብለን ሜዥር ከምናደርግባቸው መንገዶች መካከል ይጠቀሳሉ ብዬ አስባለሁ።
ሴቶችን ወደ ውሳኔ ሰጭነትም ይሁን ሌሎች እንደ ፖለቲካ፣ ኢኮኖሚ፣ ማህበረሰባዊ ያሉ እንቅስቃሴዎች ላይ እኩል ተሳትፎ እንዲኖራቸው ማህበረሰቡ ምንድን ነው ማድረግ ያለበት?
በስነልቦናው በቅታ በትምህርት የተሻለ ደረጃ ኑሯት ማህበረሰባዊ ግንኙነቷ የተሻለ እንዲሆን በኢኮኖሚ የዳበረ ነገር እንዲኖራት ውሳኔ ሰጪ እንድትሆን ማህበረሰቡ ትልቅ አስተዋጽኦ አለው። የመጀመሪያውን የመማርና ማስተማር ሂደቱን አመቺ እንዲሆንና ለሴት የተሻለ እንዲሆን ከማድረግ አንጻር በትምህርት በእውቀት እንድትበቃ ያደርጋታል። ያ ደግሞ ለተለያዩ እንትኖች ተወዳዳሪ እንድትሆን ያደርጋታል። ሁለተኛ እድሎችን በመስጠት ማህበረሰብ ውስጥ የተለያዩ አይነት እድሎች አሉ። ሴቷ በመሪነት በተሳታፊነት ለተሳተፈባቸው የሚገባና በራሷ ስነ ልቦናዊና የውቀት ደረጃዎች ላይ ሊጨምሩ የሚችሉ አጋጣሚዎችን ለወንዱ ብቻ ከመስጠት ይልቅ ለሴቷም እኩል ከማመቻቸትና ከመስጠት ጀምሮ የትኛውም ሊሆን ይችላል። ከትንሽ ብንጀምር ከእድር ሊሆን ይችላል፣ ወይም ከአካባቢያዊ ነገሮች እንድትወስን በማድረግ ፊት ለፊት እንድትመጣ በማድረግ በራሷ እንድትተማመን በማድረግ እንዲሁም ደግሞ ሴቷ ስትኖር ለውጥ ይኖራል ብሎ በማመን ሴቶች ቢመጡ የተለያየ እይታ ሊያሳዩን ይችላሉ ብሎ የሚያምን ማህበረሰብ ካለ የተሻለ ነገር ይመጣል ብዬ አስባለሁ። ሌላኛው ከጥቃት በመከላከል ሴቷ ለጥቃት ተጋላጭ ማትሆን ከሆነ በየትኛውም ቦታ ላይ የራሷን አሻራ ለመጣል የራሷ የሆነ አስተዋጽኦ ይኖራታል። ስለዚህ የሚያጠቋትን አካላት ለሕግ እንዲቀርቡ በማድረግ መንግስት ልዩ ትኩረት እንዲሰጥና በዚህ ቦታ ላይ እንዲሰራ በመወትወትና በመጠየቅ ማህበረሰቡ የራሱን የሆነ አስተዋጽኦ ማድረግ ይችላል።
እንደ ምሳሌ የሚጠቀሱ ሀገራት አሉ አይደለ? የእነሱ ተሞክሮ ምን እንደሚመስል እስቲ።
ለምሳሌ እንደ ኬንያ ጥሩ የእንቅስቃሴዎች አሉ። እንደ ኡጋንዳን ብትሄጂ ጥሩ እንቅስቃሴዎች አሉ። ግን በብዛት እንደው በዓለም ደረጃ ምሳሌ ይሆናሉ ብዬ የማስባቸው የስካንዲኔቪያን ሀገሮች ናቸው። ብዙ ፐርሰንታቸው የውሳኔ ሰጭነቱ ቦታ በሴቶች የተያያዘ ነው። ለሴቶች እድል ይሰጣሉ። በዚህም ምክንያት አይተሽ ከሆነ አንደኛ የእድገታቸው ሁኔታ፣ ሁለተኛ የሰላሙ ሁኔታ ከሌላው ዓለም የተሻለ ነው። አሁን ብዙ ሰው የሴት እኩልነት ምናምን ሲባል አሜሪካን ሊያስብ ይችላል። ነው ስካንዲኔቪያን ሀገሮች በጣም ይበልጣሉ። ለሴት ልጅ ያለው ከበሬታ ያለው ቦታ መስጠት በሴት አቅም ማመኑ ከፍተኛ ነው እና እንደዛ አይነት እድልኛ ሀገርም መፍጠር የምንችል ከሆነ ከዛ መማር የምንችል ከሆነ እዛ ጋ ያለውን እድገት እዛ ጋ ያለውን የሰላም ሁኔታ ወደ ሀገራችን ማምጣት የማንችልበት ምንም አይነት እንትን የለም ብዬ አስባለሁ።
የእኛ ሀገር ተሞክሮ ምን ይመስላል? በፊት ላይ የነበረው እውነታ የተሻሻለ ነገር ካለ? ምክንያቱም አሁን ሴቷን በጣም ጭምት እንድትሆን ወንዱን እንደ ልቡ ሀሳቡን መግለጽ እንዲችል አድርጎ የሚያሳድግ ማህበረሰብ ውስጥ ነው እኛም ተወልደን ያደግ ነው እና እስቲ እዚህ ላይ ያለሽ እንትን።
ለውጥ አለ፣ ግን ለውጥ ያለባቸው አካባቢዎች ደግሞ የተለዩ ናቸው። እስካሁን ድረስ ደግሞ ምንም አይነት ለውጥ ያልመጣባቸው አካባቢዎች አሉ። ኢትዮጵያ ሰፊ ናት። ለምሳሌ ወደ ገጠሩ ብትሄጂ እናቷ የኖረችውን ህይወት አሁንም የልጅ ልጅ ሆና ራሱ ተመሳሳይ ህይወት የምትኖር ሴት ልጅ ኢትዮጵያ ውስጥ አለች። ከትምህርት እድል ተደራሽነት አንጻር ማየት ትችያለሽ። ካለ እድሜ ጋብቻ ብዙ ብዙ በርካታ ነገሮች አሉ በሴት ዙሪያ የምታነሻቸው። ከተማ ነክ የሆነው አካባቢ ደግሞ ለውጦች አሉት። እንደ ማህበረሰብም ማህበረሰቡም ያለው አመለካከት አንደኛ ሴቷ ትችላለች የሚለውን ነገር አሁን ላይ የተወሰነ በማህበረሰብ ዘንድ ሲንጸባረቅ እናያለን። እድል የመስጠት ነገሮች አሉ። በተለይ በተለይ ከተማ የሆነው አካባቢ ላይ ሙሉ ለሙሉ ተቀርፏልም ማለት ደግሞ አይደለም። ያው ከበፊቱ ለውጦች አሉ ማለት ነው እንጂ ትልልቅ ጥያቄዎች፣ ትልልቅ መደረግ ያለባቸው ነገሮች፣ እንደ ሀገር መውጣት ያለባቸው ፖሊሲዎች፣ የፖሊሲዎቹ ተፈጻሚነት በተሰራለትና በተወራለት ልክ ያለውን ለውጥ ስትመለከችው ደግሞ በጣም ዘገምተኛ ነው። ግን ለውጦች አሉ።
በማህበረሰብ ግፊት ወይም ደግሞ በማህበረሰብ ተጽዕኖ የተሻሻሉ መመሪያዎች፣ ህጎች ካሉ እንደ ምሳሌ የምጠቅሻቸው
ህገ መንግስቱን ጨምሮ የወጡ ጀንደር ፖሊሲው ሴቶች ላይ ተፈጻሚ የሆኑ እንደ ዓለም አቀፍ ደረጃ የተቀበልናቸው ኮንቬንሽኖች፣ እነዚህ ሁሉ በማህበረሰብ ጫና የመጡ ናቸው። የአፈጻጸም ችግራቸው እንዳለ ሆኖ ማለት ነው።
እንደው ሴት ልጅ ከማብቃት አንጻር እንደ ምሳሌ የምንጠቅሰው የማህበረሰብ ክፍል ካለም
ኑሬበትና ሁኔታውን አይቼ ባላቅም የዙምራን ማህበረሰብ ምሳሌ ማድረግ የምችል ይመስለኛል። ሴቶቹ የስራ ክፍፍል ሁኔታው ምናምን ሴቷን እንድትበቃ የሚያደርጋት ይመስለኛል። ሁለተኛው ከተማ ያለው ማህበረሰብ በተለይ ደግሞ አሁን አዲስ አበባና ሌላ የክልል ከተሞች ላይ ያለው ለውጥ የተሻለ ነው። በግል ትምህርት ቤቶች ብትሄጂ ሴቶችን ተሸላሚ ሲሆኑ ታገኛቸዋለሽ። እድሉ ስላላቸው ሁኔታዎች ስለተመቻቹላቸው ከወንድ እኩል የመወዳደር እድላቸው ከፍተኛ ነው። በዛ ልክም ጥሩ
አንዷም ሴት ወደኋላ ሳትቀር የበቃች እንድትሆን አንድ ማህበረሰብ ምንድን ነው ማድረግ ያለበት?
እንደ ማንኛውም ሰው እኩል ነገር ያስፈልጋታል። እኩል እድል ያስፈልጋታል። እኩል ተሳትፎ ይገባታል። እኩል መብቶች ሊኖሯት ይገባል። እኩል ከለላ ሊደረግላት ይገባል። ስለዚህ ሴት ሰው ናት። ሰው ከሆነች እኩል የመማር መብት አላት። እኩል አስተዳደራዊ ጉዳዮች ላይ የመወሰን መብት አላት። እንደ ማንኛውም ሰው እኩል ነገር ይገባታል ብሎ ማመን ወይም የሚያምን ማህበረሰብ ሲኖር ብዙ ነገሮቹ አብሮ ይለወጣሉ ብዬ አስባለሁ። ሰው ናት። ስለዚህ ሰብአዊ መብቷ ነው። ሁለተኛ ሴቶች ቢመጡ እንደ ሀገር እናተርፋለን ብሎ ማሰብ መቻል፣ እንደ ማህበረሰብ እናተርፋለን ብሎ ማሰብ መቻል። ምክንያቱም የተለየ አመለካከት አላቸው። ተፈጥሯዊ ስሪታችን ራሱ ወንድና ሴት ይለያያል። ስለዚህ እሱን ልንጠቀምበት ይገባል ብሎ የሚያምኑ ማህበረሰብ ሲመጣ ለየትኛውም ነገር የተሻለ ድል እየሰጠ ይሄዳል ብዬ አምናለሁ ማለት ነው። ለስኬታማነቱና ለውጤቱ ደግሞ አብሮ የሚተጋ ማህበረሰብ ያስፈልጋል። መብቷ ሲገረሰስ የሚጠይቅ፣ መብት እንዲሰጣት የሚሻ፣ መብቷን እንድትጠቀም የሚደግፍ ማህበረሰብ፣ ትችላለች የሚለውን ደግሞ የሚያምን ማህበረሰብ፣ እድሉን ለመስጠት የተዘጋጀ ማህበረሰብ ቢኖረን እንደ ሀገር እናተርፋለን እንጂ አንጎዳም ማለት ፈልጋለሁ።
እንግዳይን ከልብ ነው ማመሰግነው። በነገራችን ላይ የጾታ እኩልነትን ለማምጣት የድርሻቸውን የተወጡ ሁሌም በልባችን የሚኖሩ ጀግኖች አሉን። ለዛሬ የሎሬት የትነበርሽ ንጉሴን ተጋድሎ ባልደረባዬ ኢዩኤል ዘላለም ይዞላችሁ መጥቷል።
የትነበርሽ የአካል ጉዳተኞች የመብት ተሟጋች እና ጠበቃ በመሆን ማህበረሰቡን የምታገለግል ባለሙያ ነች። የትነበርሽ ትምህርቷን እስከ ሁለተኛ ደረጃ ድረስ ማየት ለተሳናቸው ተማሪዎች በተዘጋጀ ትምህርት ቤት ተከታትላለች። የከፍተኛ ትምህርቷን አዲስ አበባ ዩኒቨርሲቲ በመግባት በህግ ትምህርት የመጀመሪያ ዲግሪዋን እንዲሁም በሶሻል ወርክ የማስተርስ ዲግሪዋን ተቀብላለች። በልጅነቷ የገጠሟት ፈተናዎች ቀላል ባይሆኑም በትምህርቷ ጠንካራ በመሆኗ በህይወቷ ስኬታማ እንድትሆን በጓደኞቿም ዘንድ ተቀባይነት እንዲኖራት አስችሏታል። በተማሪነት ዘመኗ ለሴቶች የትምህርት እድል እንዲሁም ኤችአይቪ ኤድስን ጨምሮ ለሌሎች ማህበረሰባዊ ችግሮች ተሟግታለች። ከዚያም የኢትዮጵያ የአካል ጉዳተኞች እና የእድገት ማዕከልን መስርታለች። በዚህም ለአካል ጉዳተኞች አካታች የሆነ የትምህርት እና የስራ ስርዓት እንዲኖር ያቅሟን ሰርታለች። የትነበርሽ ከዚህም በተጨማሪ የኢትዮጵያ ብሔራዊ የአይነ ስውራን ማህበር የሴቶች ክፍልን ለአራት ዓመታት መርታለች። የትነበርሽ በተለያዩ ዘርፎች ላበረከተችው አስተዋጽኦ የተለያዩ ሽልማቶችን ያገኘች ሲሆን ከነዚህም መካከል በ2010 ዓ.ም ምረት የራይት ላይቭሊሁድ ሽልማትን ተሸልማለች። ይህንን መድረክ በመጠቀም የሷ ችሎታዎች ሽልማትን በአለም አቀፍ ደረጃ አስጀምራ የሴት አካል ጉዳተኞች ስራ አውቅና እንዲያገኝ ያደርጋለች። የትነበርሽ በመድረኩ ከዚህ ሽልማት ጋር አለም አቀፍ እውቅና ይመጣል። ከእውቅና ጋር ተያይዞ ደግሞ ኃላፊነት ይመጣል። በኢትዮጵያ ውስጥ ያሉ አካል ጉዳተኞች ብዙ አይነት መገለል ይገጥማቸዋል። የኔ ስራ በሁለቱ ማህበረሰብ ውስጥ ግንኙነት መፍጠር ነው በማለት ለዓላማዋ ያላትን ቁርጠኝነት አረጋግጣለች። ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር በ2011 ከአሜሪካ ዓለም አቀፍ የሴቶች ጥምረት እንዲሁም በ2015 በሲቪል ማህበራት ዘርፍ የአፍሪካ ተጽዕኖ ፈጣሪ ሴቶች በመባል ያገኘቻቸው ሽልማቶች ተጠቃሽ ናቸው። የትነበርሽ ለአካል ጉዳተኞች መብት መካተት እና የሰውነት ክብራቸው እንዲከበርም ታግላለች። እንዲሁም አካል ጉዳተኞች ሙሉ ችሎታቸውን እንዲጠቀሙና በማህበረሰቡ የሚደርስባቸውን ተጽዕኖ እንዲቋቋሙ ለማድረግ ያቅሟን አስተምራለች። የትነበርሽ አካል ጉዳትን ሳይሆን ሰው ላይ ትኩረት እናድርግ፣ አካል ጉዳተኞች አንድ እክልና 99 ብቃት አላቸው በሚለው ንግግሯም ትታወቃለች። በኢትዮጵያ ህዝቦች መካከል ሰላም፣ ፍትህ፣ አንድነትና ብሔራዊ መግባባት እንዲሁም እርቅ እንዲወርድ ለመስራት አልሞ በ2011 ዓ.ም ተመረተ ላይ የተቋቋመውን የኢትዮጵያ እርቀ ሰላም ኮሚሽንን በመክተል ሊቀመንበርነት መርታለች። የትነበርሽ የሰው ልጅ አላማ ካለው እና ጠንክሮ ከሰራ ማሳካት የማይችለው ግብ እንደሌለ ያሳየች ድንቅ ሴት ናት።
ሎሬት የትነበርሽ ንጉሴ ከልጅነት እድሜዋ ጀምሮ አሁንም ድረስ ሴቶች የሚገባቸውን ቦታ እንዲያገኙ እየታገለች ያለች ጀግናችን ናት። በሚቀጥለው ሳምንትም በሌላ ታሪክ እንጠብቃቸዋለን። እናንተ አድማጮቻችንም የገሊት ወይም የገሌ ታሪክ ቢቀርብ የምትሉት ካለ ደውላችሁ ንገሩን፣ እኛም መልሰን ለእናንተ እናሰማቸዋለን። እንግዲህ ዛሬም ሰዓታችን እየገሰገሰ ነው። ለስንብት የሚቀረን በሚቀጥለው ሳምንት ምን ይዘንላችሁ እንደምንመጣ ባስተዋወቅ ብቻ ነው። ሳምንት ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ሳምንት ስንገናኝ
እናቴ አንዳንዴ ቤት ስትመጣ አሁን ቁርስ አልበላህም ሚኪዬ ትልና እኔን እኔ ያጠፋሁት ይቅር በለኝ ትላለች። ሰው እንደዚያ የታስተዳደግን ያደግኩት
ይህንንና ሌሎች ቁም ነገር አዘል ፕሮግራሞችን ይዘን እንጠብቃችኋለን። እንግዲህ በዛሬው የሷ ድምጽ የሬዲዮ ፕሮግራም የሴቶችን የጾታ እኩልነትን ለመፍጠር የቤተሰብ ብሎም የማህበረሰብ ሚና ምንድነው ስንል ልምዳቸውንና የኖሩበትን እንዲያካፍሉን እንግዶችን ጋብዘን ሰፊ ውይይት አደረግን። ከዛሬዎቹ እንግዶቻችን ብዙ እንደተማርን ተስፋ እናደርጋለን። እስከ ሳምንት የጾታ እኩልነትን ለማምጣት እኔ ምን አደረኩኝ እያላችሁ ተመካከሩ። ልምዳችሁን ለሌሎች አካፍሉ። ለእኛም መደወል እንዳትዘነጉ እያልን እኛ ለሳምንት ቀጠሮ ይዘን የዛሬውን አበቃን። እስከዛው እናንተ ለኛ የምትደውሉበትን የተንቀሳቃሽ ስልካችንን ቁጥር ላስታውሳችሁ። 0977 110077 ነው። ደውሉልን።
የሷ ድምጽ። የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በዚህ ሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ።